እግዚአብሔር አምላካችን የተመሰገነ ይሁን። ዛሬ የምንመለከተው ከክርስቶስ ጋር የተሰወረ ሕይወት በሚል ርዕስ ላይ የተዘጋጀ መልእክት ነው። ከክርስቶስ ጋር የተሰወረ ሕይወት የቆላሲያስ ምዕራፍ 3 ከቁጥር 1 እስከ 4 ላይ የተመሰረተ ነው። ግን በቀጥታ ቃሉ ያለው አራቱንም ቁጥሮች እንዳስሳቸዋለን። ቃሉ ያለው ቁጥር 3 ላይ ነው። ቁጥር 3ን ቆላሲያስ ምዕራፍ 3 ቁጥር 3ን ስታነቡ እንዲህ ይላል፣ እናንተ ሞታችኋልና የእናንተም ሕይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ብሎ ነው የሚናገረው። እና ይሄ የክርስቲያኖችን ሕይወት ምንነት የሚገልጥ ክፍል ነው። ጥቂት ስለ ቆላሲያስ መጽሐፍ እናገራለሁ። የቆላሲያስ መጽሐፍ በዚህ በእስር ቤት ውስጥ ሆኖ ሐዋርያው ቅዱስ ጳውሎስ ከጻፋቸው አራት መልእክቶች አንዱ ነው። ባለፈው ሳምንት ፊልጵስዩስ ላይ ያለውን ምዕራፍ 1 ቁጥር 27ን ስናይ ነበር። እና ይሄ የቆላሲያስ መጽሐፍ ከኤፌሶን ጋር በጣም ተቀራራቢ እንደሆነ ነው የሚታወቀው። ከኤፌሶን ጋር በጣም ይመሳሰላል እና ግን ሀሳቦቹ ይመሳሰሉ እንጂ የተለያዩ በጣም አስደናቂ ነገሮች እንደ ማንኛውም የመጽሐፍ ቅዱስ ክፍሎች አሉት እና በተለይ ቆላሲያስ ምዕራፍ 3 ላይ ስትመጡ የቆላሲያስ ምዕራፍ 3 ሀሳብ ከክርስቲያን ሕይወት ጋራ የተያዘ ሆኖ ታውታላችሁ። በተለይ ቁጥር 1 እስከ 4 እና እነዚህን ቁጥር 1 እስከ 4ን በሶስት በአራት ነጥቦች እንመለከታቸዋለን። በመጀመሪያ የክርስቲያን ሕይወትን እንድንመለከት ፈልጋለሁ። ቃሉ ቅድም እንዳነበብነው ምን ብሎ ነው የሚጀምረው? ምዕራፍ 3 ቁጥር 1 ላይ እናንተም ብሎ ነው የሚናገረው። እናንተም ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያሉትን ነገሮች ፈልጉ እያለ ነው የሚናገረው። የክርስቲያን ሕይወት ምን አይነት ሕይወት ነው? የክርስቲያን ሕይወት ምን አይነት ሕይወት መሆን አለበት የሚለውን ነገር ምንድን ነው፣ ምን መሆን አለበት የሚለውን ነገር ነው በአጠቃላይ እነዚህ አራት ቁጥሮች እያሳዩን ያሉት። እና ምንድን ነው የክርስቲያን ሕይወት የሚለውን ለማየት አሁን ቁጥር 3 ላይ ሲጀምር እናንተ ብሎ ክርስቲያኖችን ነው የሚናገረው። እናንተ ክርስቲያኖች ናችሁ። እናንተ የሆነ ነገር የተደረገላችሁ ናችሁ። የመጀመሪያው ነገር የሚናገረው እናንተ ከክርስቶስ ጋር ከተነሳችሁ፣ ክርስቲያኖች ከሆናችሁ ከክርስቶስ ጋር ምን የሆናችሁ ናችሁ? የተነሳችሁ ናችሁ። ክርስቶስ ሞቶ ነበረ። ከሞት ምን ሆኗል? ተነስቷል። ጌታችን ኢየሱስ ክርስቶስ ከሞት ሲነሳ እናንተም በመንፈስ አብራችሁ ምን ሆናችኋል? ተነስታችኋል። ይሄ ነው ሐሳቡ። እናንተ እያለ የሚናገረው ቅድም እንዳልኩት እኔና እናንተን ነው። ክርስቲያኖች በጣም የተለየ በምድር ላይ አሁን አንዳንድ ሰዎች ክርስትናን እምነት ለማቅለል ይሞክራሉ። ክርስትና በጣም የከበረ እምነት ነው እምነቱ ራሱ። ምክንያቱም ክቡር እግዚአብሔር ነው ወደዚህ ምድር እንዲመጣ ያደረገው እና በሰዎች ሕይወት የተደረገው ነገር በጣም የሚገርም ነው በክርስትና እምነት ውስጥ እና አሁን እዚህ እኔ ማስታወሻዬ ላይ እንደጻፍኩት ከዚህ በፊት በኃጢአት ሁላችንም ሙታን ነበር። በኃጢአታችን ኤፌሶን ምዕራፍ 2 ላይ ብትመጡ ተመሳሳይ መጽሐፍ ነው። ኤፌሶን እና ቆላሲያስ ተመሳሳይ ሀሳቦች አሉት ብያለሁ። ግን ምዕራፍ 2 ላይ ስትመጡ የተለየ ነገር ይናገራል። በመተላለፋችሁና በኃጢአታችሁ ሙታን የነበራችሁትን እናንተንም እሱ ሕያው አደረጋችሁ። በእነሱም ባለፉ ጊዜያት በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን በሚሰራው መንፈስ በአየር ላይ ስልጣን እንዳለው አለቃ መሰረት ተመላለሳችሁ። አሁን የሚገርም ነው። እኛ በአየር ላይ ስልጣን ባለው አለቃ በሰይጣን ስር ሁላችንም ታዛዦች የነበርን፣ ይህን አድርጉ ሲለን የምናደርግ፣ ያንን አድርጉ ሲለን የምናደርግ፣ እከሌን ጥሉ ሲለን የምንጠላ፣ እከሌን ውደዱ ሲለን የምንወድ አይነት ሰዎች ነበርን። በሱ ፈቃድ ነበር የምትመላለሱት። እንደውም ቁጥር 3 በእነሱም መካከል እኛ ደግሞ ሁላችን ባለፉት ጊዜያት በስጋችን ፈቃድ እንኖር ነበር። የስጋችንን ፈቃድና ሀሳብ እያደረግን እንደ ሌሎቹም በፍጥረታችን የቁጣ ልጆች ነበርን ብሎ ቁጥር 4 ላይ ሲመጣ ነገር ግን በምሕረቱ ባለጠጋ የሆነው እግዚአብሔር እኛም በወደደበት በሱ ታላቅ ፍቅር በበደላችን ሙታን በነበርንበት ጊዜ ከክርስቶስ ጋር አንስቶ ሕያው አደረገን፣ እናንተ በጸጋ ድናችኋል ብሎ ይናገራል። እኛን እግዚአብሔር በበደልና በኃጢአት ሙታን የነበርነውን ክርስቶስ ከሞት ሲነሳ እኛንም በሱ ውስጥ ከሞት አንስቶ ምን አድርጎናል? ሕያው አድርጎናል። ነቅተናል። አሁን በበደላችን ሙታን የነበርነው ክርስቶስን አምነን ድነናል። ክርስቶስ ከሞት ተነስቷል። እኛም ደግሞ በአዲስ ሕይወት እንድንመላለስ አዲስ ሕይወት ውስጥ ገብተናል። ስለዚህ እኔ ክርስቲያኖችን ባገኘው ቁጥር የምናገረው ነገር እናንተ ልዩ ናችሁ። በዓለም ላይ እንዳሉት እንደ ማንኛውም ሰዎች አይደላችሁም። የዓለም አመለካከታችሁ ከዚህ የተነሳ መቀየር አለበት። ፍላጎታችሁ ብትሰሩም፣ ብትማሩም፣ ብትበሉም፣ ብትጠጡም የእናንተ ነገር በዓለም ካለው የተለየ ነው። ምክንያቱም ከክርስቶስ ጋር ከሞት ምን ሆናችኋል? ተነስታችኋልና። ልባችሁ ሁል ጊዜ መኖር ያለበት አሁንም ያለው ከማን ጋር ነው? ከእግዚአብሔር ጋር ነው። አሁንም ማስታወሻዬን ሪፈር አደርጋለሁ። የዳነ ሕይወት አላችሁ። እናንተ ለዘላለም ከኃጢአትና ከኃጢአት ውጤቱ ድናችኋል። ምክንያቱም ክርስቶስ ኢየሱስ ከሞት በተነሳ ጊዜ እናንተም ከክርስቶስ ጋር ተነስታችኋልና። ከክርስቶስ ጋር የሚሆንም ሕይወት ከክርስቶስ ጋር አሁን ጳውሎስን ስትመለከቱ እዚህ ጋር አሁን ቁጥር አንድ ላይ ምዕራፍ ሶስት ላይ ሲናገር እናንተም ከክርስቶስ ጋር ተነሳችሁ ነው የሚለው። ከሱ ጋር ነው የተነሳችሁት እና ከክርስቶስ ጋር የሆነ ሕይወት አላችሁ። ክርስቶስ ክቡር ነው፣ ታላቅ ነው፣ በአብ ቀኝ ነው ያለው። ግን አሁንም በምድር እንዳለ እናንተ ከማን ጋር ናችሁ? ከክርስቶስ ጋር ናችሁ። የክርስቲያን ሕይወት ተስፋው፣ የመጨረሻ ተስፋው የእግዚአብሔር የዘላለም መንግስት ነው። ግን የክርስቲያን ሕይወት በመንፈስ ቅዱስ ደግሞ የሚመራ ነው። አሁን እኛ መንፈስ ቅዱስን የምናስበው ወይም የምናምነው ዝም ብሎ የትርምስ የጩኸት መንፈስ ነው ብለን አይደለም። መንፈስ ቅዱስ በልባችን ውስጥ ገብቶ ክርስቶስን ከማግኘታችን የተነሳ መንፈሳዊ ሕይወታችንም ምን ያደርጋል ነው የምንለው? ይመራል። አስደናቂ እንክብካቤ ያደርግልናል። በመንፈስ ቅዱስ ዓለምን፣ ሰይጣንን፣ ፈተናን ማሸነፍ እንችላለን። ምክንያቱም የመንፈስ ቅዱስ ኃይል በውስጣችን ገብቶ ሙሉ በሙሉ ለውጥ እንድናደርግ አድርጎናልና። እንግዲህ እኔ የክርስቲያንን ሕይወት እንደዚህ ነው እንድናይ መጽሐፍ ቅዱስ የሚፈልገውና እንደዚህ አይነት አመለካከት እንዲኖራችሁ ያስፈልጋል። አሁን ተመልከቱ፣ እናንተም ከክርስቶስ ጋር ከተነሳችሁ፣ ኦፍኮርስ ተነስታችኋል። ጌታ ኢየሱስን በማመን ከክርስቶስ ጋር የተነሳ ሕይወት አላችሁ። አሁን ይህንን የክርስቲያንን ሕይወት ካየው በኋላ የሚቀጥለው እንድናይ የምፈልገው ይህንን መልእክት ማቅረብ ያለብኝ ለእናንተ ያው እኔ አልኖርም እዚህ ሶስት ሳምንታት፣ ግን የክርስቲያን ሕይወት ምን እንደሆነ በአይምሯችሁና በሀሳባችሁ ከዚህ በፊት እንደምታውቁ አውቃለሁ፣ ግን በአይምሯችሁና በሀሳባችሁ የሆነ የክርስቲያን ሕይወት ምን እንደሆነ እንድትስሉልኝና በዚህ ሕይወት ውስጥ እንድትቀጥሉ ስለምመኝና ስለምጸልይም ነው። የክርስቲያን ሕይወት መሰረታዊ ፍላጎት አሁን ተመልከቱ፣ ቁጥር አንድ እንደገና ተመልከቱ። እናንተም ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያሉትን እነዚያን ነገሮች ፈልጉ እያለ ይናገራል። የአንድ ክርስቲያን ከክርስቶስ ጋር ያለ ክርስቲያን በሕይወቱ ከክርስቶስ ጋር እየተመላለሰ ያለ ዋናና መሰረታዊ ፍላጎቱ ምንድን ነው? መቼም ብዙ ሰዎች ብዙ ነገር ሲፈልጉ ታውቃላችሁ፣ ሊያደርጉ፣ ሊፈጽሙ፣ ሊያከናውኑ የሚፈልጓቸው ብዙ ነገሮች አሉ። በጣም ሰው እኛም ክርስቲያኖች ነን። እንደ ማንኛውም ሰው የተለየን ብንሆንም እንደ ማንኛውም ሰው ሰዎች የሚፈልጉትን እንፈልጋለን። ግን መሰረታዊ ፍላጎታችን ምንድን ነው መሆን ያለበት የሚለውን ሐዋርያው ጳውሎስ ሲናገር ከክርስቶስ ጋር ከተነሳችሁ፣ ከክርስቶስ ጋር ተነስታችኋልና ከክርስቶስ ጋር ነውና ያላችሁት እናንተ ፍላጎታችሁ መሆን ያለበት ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያሉትን እነዚያን ነገሮች ነው መፈለግ ያለባችሁ ነው የሚለው። ይሄ የክርስቲያን የመጀመሪያ ቅድሚያ ፍላጎቱ እንደሆነ ነው የእግዚአብሔር ቃል የሚናገረው። የክርስቲያን መሰረታዊ ፍላጎት እንደ ክርስቲያን መሆን አለበት። አሁን ይሄ የተነገረው ለማን ነው? ለክርስቲያኖች ነው። የክርስቲያን መሰረታዊ ፍላጎት እንደ ማንኛውም ክርስቲያን መሆን አለበት። ድሮ የነበሩ ክርስቲያኖች እና አሁን ያለነው ክርስቲያኖች የምንለያየው በጊዜ ርቀት ነው እንጂ ክርስትና ያው ነው፣ አልተለወጠም። እኔ አሁንም ለምናገረውን ለሰዎች ልንገራችሁ፣ ክርስትና ዘመናዊ የሚሆን እምነት አይደለም። ከዘመናዊነት ያለፈ ነው። አሁን ሰዎች እዚህ ጋር ሙዚቃ መሳሪያ ደርድረው የሆነ ነገር በማድረግ ክርስትናን ዘመናዊ ለማድረግ ያስባሉ። ግን ዘመናዊ አይሆንም፣ ራሱ ዘመናዊ ነው። የሰውን ሕይወት የሚለውጥ ነው። አንዳንዶች ደግሞ እዚህ ጋር ብቻ ብርሃን አብርተው ቤቱን በሙሉ ጨለማ ሆኖ እዚህ ጋር ስፖትላይት ሰባኪው ወይም ዘማሪው እንዲታይ ያደርጋሉ። ይሄም ትክክል አይደለም፣ እንደ እግዚአብሔር ቃል አይደለም። ክርስትናን በተለያዩ ሰዋዊ ሀሳቦች ዘመናዊ ልናደርገው አንችልም። ለዚህ ነው እኛ ማሰብ ያለብን የምንፈልገው ምንም ፍላጎት በቅደም ተከተል ማዘጋጀት ያለብን እንደማን ነው? እንደ መጽሐፍ ቅዱሳዊ ክርስቲያን መሆን አለበት። ከህይወቱ እውነታ ጋራ ፍላጎታችን መያያዝ አለበት። የህይወቱ አጠቃላይ ሁኔታ ቅደም ተከተል የተያዘው ከመሰረታዊ የክርስትና እምነት ዋና ነገር እየተነሳ ነው። አሁን እኔ ደግሜ የምለው ነገር አለ። ጌታ መንፈስ ቅዱስ እዚህ ላይ የሚገልጠው ነገር በጣም አስደናቂ ነው። ክርስቲያን በቅድሚያ መፈለግ ያለበት በላይ ያለውን ነገር ነው ብሎ ነው። አሁን ቃሉን እንደገና ላንብብላችሁ። ከክርስቶስ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያሉትን እነዛን ነገሮች ፈልጉ። አንዳንድ ጊዜ ጳውሎስ ነው የጻፈው፣ ጳውሎስ ነው ያለው የሚለውን ነገር እኔ ብዙ አልደግፍም። ይሄ የመንፈስ ቅዱስ ጽሑፍ ነው። መንፈስ ቅዱስ ነው ጽፎ ያስቀመጠልን በጳውሎስ በኩል። ስለዚህ የእግዚአብሔር ቃል ነው። መንፈስ ቅዱስ እየገለጠ ያለው ክርስቲያኖች በቅድሚያ መፈለግ ያለባቸው በላይ ያለውን ነገር ነው። ክርስቶስ በላይ ተቀምጦ ባለበት ቦታ ያሉትን ብዙ ነገሮች ነው ብዙ ነገሮች ናቸው ብዙ ነገሮች ነው የሚናገረው። ምክንያቱም ምንድን ነው ምክንያቱ? እናንተ ከክርስቶስ ጋር ከሞት ተነስታችሁ ከሆነ አዎ ሆኗል፣ እግዚአብሔር ይመስገን። እና ከክርስቶስ ጋር የተነሳችሁ ከሆነ ክርስቶስ የት ነው? አሁን በእግዚአብሔር አብ ቀኝ ነው ያለው፣ እላይ ነው ያለው፣ ሰማይ ነው ያለው። እዛ ክርስቶስ ባለበት ቦታ ያለውን ያሉትን ነገሮች ነው መፈለግ ያለባችሁ። ከሱ ጋር ስላላችሁ እዚህ ምድርም ላይ ከሱ ጋር ስላላችሁ በመንፈሱ እሱ ከእናንተ ጋር እየተመላለሰ ስለሆነ ሕይወታችሁ በላይ ካለው ጋር የተቀራኘ በመሆኑ እላይ ያሉትን ነገሮች መፈለግ አለባችሁ። እላይ ያሉት ነገሮች በታላቅ እና ክቡር ነገሮች ናቸው። አሁን እኔ እዚህ ላይ በሰማይ ነው ክርስቶስ፣ በታላቅ ክቡር ቦታ ላይ ነው ያለው ጌታ ኢየሱስ። በምድር ምንም የሚመስለው ነገር በሌለበት ቦታ ላይ ነው ያለው ጌታ ኢየሱስ። እዛ በምድር ምንም የሚመስላቸው ነገሮች የሌለበት ቦታ ላይ ያሉትን ነገሮች ነው ፈልጉ እያለ የሚናገረው። ይህንን መፈለግ ታላቅ መንፈሳዊ ለውጥ ውስጥ መግባት እንደሆነ አስባለሁ። እኔ ይህንን በምንድን ነው የምታስረዳን ይህንን ነገር ብላችሁ ብትሉ ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 2 እስከ 4 ያለውን በማንበብ ነው የማስረዳችሁ። አሁን ሁለተኛ ቆሮንቶስ ምዕራፍ 12 እዚህ ላይ ቆርጬ ነው የጻፍኩት። ከቁጥር 2 እስከ 4 ያለውን አነብላችኋለሁ። ሐዋርያው ቅዱስ ጳውሎስ ወደ ሰማይ ተነጥቆ እንደነበረ የሚናገርበት ክፍል ነው። ከ14 ዓመት በፊት በክርስቶስ የሆነውን ሰው አውቃለሁ። ከ14 ዓመት በፊት ጌታን ልክ እንደተቀበለ ያየውን ነገር ነው። ከ14 ዓመት በፊት በክርስቶስ የሆነውን ሰው አውቃለሁ። በአካል እንደሆነ እኔ መናገር አልችልም አለ። ወይም ከአካል ውጭ እንደሆነ እኔ መናገር አልችልም፣ እግዚአብሔር ያውቃል። እንደዚህ አይነቱ ሰው አለና ወደ ሶስተኛው ሰማይ ተነጠቀ። አሁን ሐዋርያው ቅዱስ ጳውሎስ እንዳለ ወደ ሶስተኛው ሰማይ ተወስጄ ነበር ነው የሚለው። ወእስከ ሶስተኛው ሰማይ ድረስ ተነጠቀ ብሎ እንደዚህ አይነቱን ሰው አውቃለሁ። በአካል ወይንም ከአካል ውጪ መሆኑን እኔ ለመናገር አልችልም። የሚለው ምንድን ነው? እኔ እስከ ወደ ሶስተኛው ሰማይ ተነጥቄያለሁ፣ ያንን ሰው እኔን ነው እኔን አውቀዋለሁ። እኔ ስለ ራሴ ነው የምናገረው እያለ ነው። ስለ ራሱ ነው የሚናገረው። ያንን ሰው ልክ እንደናንተ የሆነውን ሰው ወደ ሶስተኛው ሰማይ ተነጥቆ የነበረውን ሰው አውቃለሁ ብሎ እግዚአብሔር ያውቃል ከምን እንደሆነ ብሎ ይናገርና ግን ምን ይላል መሰላችሁ? ቁጥር አራት ላይ ሲመጣ ሰውም ሊናገራቸው ያልተፈቀዱትን የማይነገሩትን ቃሎች እንደሰማ አውቃለሁ። እዛ ሰማይ ሄዶ ሐዋርያው ቅዱስ ጳውሎስ ሰው ሊናገራቸው የሰው ቋንቋ ሊገልጥ የማይችለውን ነገሮች አይቷል፣ ሰምቷል እግዚአብሔር ጋር። አሁን እዚህ ጋር ደግሞ ቆላሲያስ ላይ የሚናገረን እዛ ክርስቶስ ባለበት ቦታ ያለው ነገር በቋንቋ መገለጥ አይችልም፣ እጅግ በጣም የከበረ ነው። መላእክት ይሰግዱለታል ለጌታ ለኢየሱስ። እጅግ በጣም የከበረ ቦታ ነው። እዛ ውስጥ መገኘት ራሱ በምድር ላይ ያለውን ማንኛውንም ነገር የሚያስንቅ የሚያስጠላ ነው። ክቡር ነው፣ በጣም ክቡር ነው። ምናልባት ስለ ጌታ ኢየሱስ ክርስቶስ ክቡርነት እኔ በነገራችን ላይ ጌታ ኢየሱስን ኢየሱስ ብሎ መጥራት በጣም ነው የሚቀፈኝ። ምክንያቱም ጌታ ነው እሱ የከበረ ነው። ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ አንድ ላይ ብትመለከቱ ጌታ ኢየሱስ ክርስቶስ እያለ ነው ይጠራው የነበረው። እና መጽሐፍ ቅዱስ ጌታ ኢየሱስን ዝም ብሎ ኢየሱስ አይለውም። ጌታ ነው፣ ኢየሱስ ነው፣ ደግሞ ምንድን ነው? መሲህ ነው፣ ክርስቶስ ነው። ልናቀለው አይገባንም፣ ጌታችንን ኢየሱስ ክርስቶስን። እና እዛ ጌታ ኢየሱስ ያለበት ቦታ ያለው ነገር በጣም የከበሩ ነገሮች ናቸው። ሐዋርያው በቃል የማይነገሩ ሊነገሩ የማይችሉ ናቸው። አሁን እዚህ ምድር ላይ አንዳንድ ሰባኪዎች ሲናገሩ የሰማሁት አለ። እዚህ ምድር ላይ ሁሉን ነገር የምንመዝነውና የምናውቀው በስሪ ዳይሜንሽን ነው። ታውቃላችሁ፣ አንድ ነገር እርዝመት አለው፣ ስፋት አለው፣ ደግሞ ቁመት አለው። እንደዚህ ሌንግዝ አለው፣ ዊድዝ አለው እና ሃይት አለው። ሶስት ዳይሜንሽን የምንለው ነገር ግን እዛ ሰማይ ላይ ያሉት ከዚህ እኛ ከምናውቀው ዳይሜንሽን የተለየ ነው በጣም። ስለዚህ በምድር ቋንቋ ልትገልጡት አትችሉም። በእርግጥ ብዙ ነገር ይገባናል፣ ልክ እዛ እንዳለን ይገባናል። እዚህ ብንመጣ ለሰው ማስረዳት ሊከብደን ይችላል፣ ግን ይገባናል። ብንሞት ሁሉን ነገር ነው የምናውቀው እዛ ሄደን ወዲያውኑ በጣም አስደናቂ እውቀት ውስጥ ነው የምንገባው። እና ግን እዛ ያለውን የከበረውን ነገር እዚህ ምድር ላይ ያላችሁ ምን አድርጉ? ፈልጉት፣ እሱን ተጠሙት፣ እሱን ተመኙት እያለ ነው የሚናገረው። ይህንን መፈለግና መጠማት በጣም አስፈላጊ ነው። ቁጥር ሁለት ላይ ስትመጡ ይህንን በመፈለግ ሂደት ውስጥ እያላችሁ ምንድን ነው የሚሆነው? ሐሳባችሁን በላይ ባሉት ነገሮች ላይ አድርጉ እንጂ በምድር ባሉት ነገሮች ላይ አይደለም ብሎ ፍላጎታችሁ እዛ እግዚአብሔር ጌታ ኢየሱስ ባለበት ቦታ ላይ ያሉትን ነገሮች ማግኘት ከሆነ ከጌታ ኢየሱስ ጋር የመነሳት ትልቅ ክብርና እድል ውስጥ ስለገባችሁ በምድር ላይ ሐሳባችሁን ሙሉ ለሙሉ መጣል የለባችሁም። ተመልከቱ፣ ሐሳባችሁን በላይ ባሉት ነገሮች ላይ አድርጉ እንጂ በምድር ባሉት ነገሮች ላይ አይደለም። አዚፍ ጳውሎስ የሚናገረው በምድር ያሉት ነገሮች ጭራሽ አታስቡ። ማሰብ ያለባችሁ የት ያሉትን ነገሮች ነው? እላይ ያሉትን ነገሮች ነው። ሐሳባችሁ፣ ልባችሁ፣ እቅዳችሁ፣ አላማችሁ፣ ነገራችሁ፣ አገልግሎታችሁ በሙሉ እላይ ባሉት ነገሮች ላይ ነው መደረግ ያለባችሁ። ሐሳባችሁ እላይ ባሉት ነገሮች ላይ መደረግ ያለበት ለምንድን ነው? ሐሳባችሁ አይምሯችሁን ስለሚቆጣጠራችሁ ነው። ድርጊታችሁን ስለሚመራ ነው። መንፈሳዊነታችሁን ስለሚያዘናጋ ነው። ምድራዊ ግንኙነታችሁን ስለሚረብሽ ነው። ምድራዊ ከሆነ ሐሳባችሁ ለክፉ፣ ለኃጢአት፣ ለአመፅ ስለሚጋብዛችሁ ነው። አንድ በቅርብ ቀን ሙሉ መቤት ታውቃለች፣ አንድ ቤት ስናደርግ ውይይት ሰዎች በጸጋ ድናችኋልና የፈለጋችሁን ማድረግ ትችላላችሁ የሚል ነገር ክርስቲያኖች እንደሚያደርጉ አይነት ነገር ይነገራል። ግን አይደለም፣ ይኸው ሐሳባችሁ በምድር ባሉት ነገሮች ላይ አይደለም የሚለው። ክርስቲያኖች ሐሳባችን ሰማያዊ መንፈሳዊ እላይ ጌታ ኢየሱስ ክርስቶስ ባለበት ያለውን እንድናደርግ የሚያደርግ እንደሆነ ስላልገባቸው ነው። ሰዎች እየታዘዝ ነው፣ እንደዛ ነው። ይህንን ሳስብ ፊልጵስዩስ መልእክት ምዕራፍ 4:8 ሳላነብላችሁ ማለፍ የለብኝም። የሰዎችን ሐሳብ የሚቆጣጠሩ ነገሮች ምን ምን ነገሮች ናቸው የሚለውን ፊልጵስዩስ ምዕራፍ 4:7-8 ላይ ሐዋርያው ቅዱስ ጳውሎስ ቁጥር 7 በጣም አስደናቂ ነገር ይናገራል። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁንና ሐሳባችሁን ይጠብቃል ብሎ ቁጥር 8 ላይ ሲመጣ በቀረውስ ወንድሞች ሆይ እውነት የሆኑትን ነገሮች ቁጠሩልኝ። እውነት የሆኑትን ነገሮች 1 ክቡር የሆኑትን ነገሮች 2 ጽድቅ የሆኑትን ነገሮች 3 ንጹህ የሆኑትን ነገሮች 4 ተወዳጅ የሆኑትን ነገሮች 5 መልካም ዜና የሆኑትን ነገሮች 6 አንዳች በጎነት ቢኖር 7 አንዳችም ምስጋና ቢኖር 8 በእነዚህ ነገሮች ላይ አስቡ ብሎ ይናገራል። ክርስቲያኖች እንድናስብ 8 ነገሮች ተሰጥቶናል። ሐሳባችን በእነዚህ ውስጥ እንዲሆን ግን እነዚህ በዚህ አእምሯችንን የምንመግብ ከሆነ እኛ በምድር ላይ በጣም የተለዩ ሰዎች እንሆናለን። ጻድቃን እንሆናለን፣ ቅዱሳን እንሆናለን፣ እግዚአብሔር የሚጠቀምብን የሚከብርብን እንሆናለን። መውጣት መግባታችን የሆነ የክርስቶስ የመዓዛ ሽታ ያለው ሰዎች ለምስክርነት የሚፈልጉን እንድንሆን ያደርጋል። ስለዚህ የክርስቲያን መሰረታዊ ፍላጎት የህይወት ፍላጎቱ ክርስቶስ ተቀምጦ ባለበት በላይ ያሉት ነገሮች ላይ እንደሆነ እንድታስቡ ጌታ ይፈልጋል። ግን የክርስቲያን ህይወት አሁን መቼም እነዚህ ቆላሲያስ ምዕራፍ 3 ከቁጥር 1 እስከ 4 ያሉት ነገሮች የሚገርሙ ናቸው እና የክርስቲያን ህይወት አሁን እናንተ ብሎ ቁጥር 3 ላይ እንደገና ይናገራል። ቁጥር 3 ላይ ስትመጡ እናንተ ምን ሆናችኋል? ሞታችኋልና ብሎ ይናገራል። እናንተ ሞታችኋልና አሁን ህይወታችሁ ምንድን ነው የሚለውን ነገር ብትጠይቁ እግዚአብሔር ክርስቲያኖችን የሚነግራቸው እናንተ አሁን ሞታችኋል፣ የሞተ ህይወት አላችሁ የሚል አይነት ነገር ነው የሚናገረው። እነዚህ ሁሉ ነገሮች የተነገሩት የጤናማ ክርስቲያን ህይወት ከዓለም የተለየ መሆኑን ለማሳየት ነው። አሁን ያለንበት ሁኔታ የክርስቲያንን ህይወት እውነታ ነው የሚናገረው። እናንተ ሞታችኋልና የእናንተ ህይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል ብሎ ተሰውሯል የሚለውን በሚቀጥሉት ነጥቦቼ እናገርበታለሁ። ግን የእናንተ የአሁኑ ሁኔታ እናንተ ሞታችኋል። ይህ መቼም ከባድ መግለጫ ነው አይደል? እናንተ ሞታችኋል የሚል ሰው የሞታችሁ ናችሁ ብሎ ሰው ቢናገር ስድብ ነው አይደለም? እንደ ስድብ ነው። ግን እውነቱን ነው የሚነግረን ሐዋርያው ቅዱስ ጳውሎስ። የእናንተ ህይወት ለምድር፣ ለዓለም፣ ለኃጢአት፣ ለስጋ ስራ ምን የሆነ ነው? የሞተ ነው። በክርስቶስ ኢየሱስ አዲስ ህይወት ስላገኛችሁ ጌታ ኢየሱስን የተቀበለ ሰው ጌታ ኢየሱስን ከተቀበለበት ጊዜ ጀምሮ በህይወቱ ከፍተኛ ለውጥ አለ። ያ ከፍተኛ ለውጥ በመንፈስ ቅዱስ የሆነው ከፍተኛ ለውጥ ለዓለም፣ ለኃጢአት፣ ለስጋ ስራ የሞተ ያደርገዋል። ስለዚህ እናንተ አለና ጳውሎስ ሞታችኋል። በምድር ያለውን ነገር አይደለም መመኘት ያለባችሁ። ለምንድን ነው በምድር ያለውን ነገር መመኘት የሌለባችሁ? በክርስቶስ ኢየሱስ ውስጥ በመሆን ለምድራዊ ነገር በሙሉ ምን ሆናችኋል? ሞታችኋልና ነው። ትልቅ በጣም አስደናቂ ህይወት ውስጥ እንደገባን የሚያሳይ ነው። አሁንም ትንሽ ነገር እናገርበታለሁ። ሞታችኋል የሚለው ነገር በዓለም ላይ ያለንን አመለካከት በሙሉ የሚለውጥ አባባል ነው። አሁን ዴቪድ ኢትዮጵያ ሄዶ የሚያስተምረው ስለ ክርስቲያን ወርልድ ቪው ነው። ጥሩ አስተማሪ ነው። ባለፈው ሳምንት እሁድ ጠዋት ከሰዓትና ጠዋት በሁለት ከሰዓት ደግሞ አንዱን ትምህርት ሶስቱንም ትምህርት እዛ የሚያስተምረውን እዚህ ሲያስተምር ነበር እና ይሄ ሞታችኋል የሚለው ነገር ምድርን የምንመለከትበት ዓለምን የምንመለከትበት አይናችን አመለካከታችን ሙሉ ለሙሉ እንደ ዓለማውያን እንዳልሆነ የሚያሳይ ነው። ዓለማውያን ህይወታቸው በሙሉ ከዚህ ዓለም ጋር የተቆራኘ ነው። ስግብግብነቱ፣ ጥላቻው፣ ዘረኝነቱ፣ ከጌታ ይልቅ ዓለምን ማስቀደማቸው የመሳሰለው ነገር በሙሉ ከዓለማዊ አመለካከታቸው ስላልተለወጠ ነው። ክርስቲያን በመንፈሳዊ ህይወት አዲስ ህይወት በማግኘቱ ለዓለምና ለሰይጣን ለስጋ ሞቷል። ስለዚህ እግዚአብሔርን የሚያይበት መንገድ፣ ሰዎችን ራሱ የሚያይበት መንገድ፣ እግዚአብሔር የፈጠረውን ዓለምና የዓለምን ሂደት የሚያይበት አመለካከት በሙሉ ተለውጧል። አሁን በደንብ ስሙኝ። ሰዎች እግዚአብሔርን የሚያዩበት መንገድ እኔና እናንተ ከምናይበት መንገድ የተለየ ነው። እኛ እዚህ ተሰብስበን አመልካለሁ ይህንን ታላቅ ጌታ እያልን ዘምረናል። ሌሎች ሊሉት አይችሉም። ይህንን እኔና እናንተም እንላለን። ይሄ ሰማይና ምድርን የፈጠረ ጌታ ነው፣ ነፍሴ ላንተ መዝሙር ታዜማለች ብለን ዘምረናል። ጥቅጥቅ ባለው በደኑ ስመላለስ፣ የወፎችን ጫጫታ ስሰማ እደነቃለሁ። በጣም ይሄ አስገራሚ ነገር ነው እግዚአብሔር የሰራው። ራሳችንን ተፈጥሯችንን ስናይ፣ ህይወታችንን አካላችንን ስናይ፣ እኛ በጣም አስደናቂ የሆነ የእግዚአብሔር የፈጠራ ውጤቶች ነን። ፍጥረትን ራሱ ስንመለከት እንደነቃለን። ይሄ አመለካከት ለውጥ ለዓለምና ለሰዎች የምንሰጠው ግምት መቀየሩ የሚያሳይ ነው። አሁን ሰዎችን ስንመለከት ሰዎች አሁን እኔ ከሰዎች ጋር የምከራከርበት ነገር ሰዎችን ነጭ ስለሆኑ ይፈራሉ። ለምንድን ነው ሰዎችን የምንፈራው? ልክ እንደኛ ናቸው እነሱ። እኛ የሚቸግረን ነገር አለ፣ እነሱም የሚቸግራቸው ነገር አለ። እንደውም ከኛ በላይ እኛ ሰርተን የሆነ ለመሻሻል እንፈልጋለን። እነሱ የሚኖሩት ኑሮ በጣም አስቸጋሪ ነው። ስለዛ መናገርም ብትወው ጥሩ ነው። ግን አመለካከታችን በክርስቶስ በመሆን ተለውጧል። ዓለም እንደ እግዚአብሔር ቃል ምንድን ናት? ዘላለማዊ አይደለችም፣ ጠፊ ናት። ይሄ የምናየው ምድር፣ ሰማይና ምድር በሙሉ ምን ይሆናል? የእግዚአብሔር ቃል ይጠፋል ይላል። ስለዚህ ጠፊ ዓለም ውስጥ ነው ያለ ነው እና የጠፊ ዓለም ውስጥ እንዳለን ስናስብ የማይጠፋ ርስት፣ የማይጠፋ መንግስት እንዳለን ልባችን ውስጥ መቀመጥ አለበት። ሰዎች በጌታ ካልሆኑ ደግሞ ለዘላለም ጠፊዎች ናቸው። ልናዝንላቸው ይገባል። አብረውን የሚሰሩትን አብረውን የሚኖሩትን ዘመዶቻችንን በሙሉ ሰዎች በጌታ ካልሆኑ ለዘላለም ጠፊዎች፣ ሲኦል ውስጥ ለዘላለም ተሰቃዮች ናቸው። ስለዚህ በዚህ ዓለም ውስጥ ያለው ማንኛውም ነገር ዘለቄታዊ እንዳልሆነ በማወቅ በመረዳት ለዓለምና ለኃጢአት ትልቅ ትኩረት የማይሰጥ ህይወት አለው ማለት ነው ክርስቲያን። አሁን ተመልከቱ፣ የክርስቲያን ህይወት አሁን ነው። ይህንን ማለት አይሰራም፣ አይማርም፣ አያድግም ማለት አይደለም። ቤት አይገዛም፣ ቤት አይሰራም ማለት አይደለም። መማር፣ መስራት፣ ማደግ አለበት ክርስቲያን። ነገር ግን በራስ ወዳድነት ተጠምዶ ከዓለም ጋር ዓለምን መስሎ አይሰለፍም ማለት ነው። ይሰራል፣ ሁሉ ነገር ሊኖረው ይችላል። ግን ዓለማዊ አመለካከቱ ይሄ ነው ለዘላለም ኑሮዬ ብሎ ድምድም አይልም። ሰማያዊው መንግስት ደግሞ ያያል። ምድራዊውን ነገር ንቋል፣ ጠልቶታል፣ ተጸይፎታል። ቢኖርበትም ትኩረቱ በጌታ ላይ ሆኗል ማለት ነው። ለዚህ ነው እናንተ አሁን ምን ሆናችኋል? ሞታችኋል የሚለው ቃል የሚናገረው። ቀጥሎ ያለውን ነገር ልናገር። የክርስቲያን ህይወት ተሰውሯል። አሁን ቁጥር ሶስት ላይ ነው። እናንተ አሁን ሞታችኋል የአሁኑን ህይወታችሁን ይናገርና አሁንም የአሁኑ ህይወታችሁ የእናንተም ህይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል። ይሄ ነው ዋናው የመልእክቴ ክፍል ያለበት ቁጥር ሶስት ሁለተኛው ክፍል የክርስቲያን ህይወት ተሰውሯል ነው የሚለው። ፓስተር ጧት ጧት የኔን ርዕስ ይናገርበታል እና ይሄ የሚገርም ኮንሴፕት ነው እያለ ነበር። አሁ የሚገርም ኮንሴፕት ነው እና በስብከቱ ላይ መሀል መሀል ላይ ደግሞ ሂድን ኢን ክራይስት ነው እያለ ይጠቅሰው ነበር እና ልክ ነው። ህይወታችሁ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል። ግን ምን ማለት ነው? ክርስቲያን ከክርስቶስ ጋር ነው ያለው። በጌታ ያመነ ሰው ከክርስቶስ ጋር ነው ያለው። አሁን ይህንን በልባችሁና በአይምሯችሁ በነፍሳችሁ በመንፈሳችሁ ብትይዙልኝ እንዴት ትልቅ በረከት እንደሚሆንላችሁ ልነግራችሁ አልችልም። ተመልከቱ፣ እኛ ያለነው ከጌታ ጋር ነው። ጌታ ኢየሱስ ጋር ነው ያለነው። ጌታ ኢየሱስ ያደረገው ነገር ሁሉ ለእኛ ህልውና የሚሆን ነገር ነው። መስቀል ላይ ተሰቅሏል። ማንን ተክቶ ነው የተሰቀለው? እኛን ተክቶ ነው የተሰቀለው። ልክ መስቀል ላይ ተሰቅሎ ጌታ ኢየሱስ በሞተበት ጊዜ እኛ መሞት የሚገባንም ሞት ነው የወሰደው። ስለዚህ መስቀል ላይ እኔና እናንተን ተክቶ ነው። ልክ እኛ ራሳችን እዛ ላይ እንደተሰቀልን ሆነንና ልክ መሰቀላችንን በእኛ ምትክ መጥቶ ወስዶ እኛን እንዳወረደን አድርገን ነው ማሰብ ያለብን። ለዚህ ዓላማ ጌታችን ኢየሱስ ክርስቶስ ሥጋ ለብሶ ነው የመጣው። የእሱ መስቀል ሞት የመስዋዕትነቱ መስዋዕትነት እኛን አድኗል። እኛን ተክቶ ስቅላቱ በእኛ ምትክ ስለሆነ የእኛን ስቅላት ነው የወሰደው። መቼም በምድር ላይ በጣም የምትወዱት ሰው ሊኖር ይችላል። በጣም በቃ ከሱ ሌላ የምትሉት ሰው ሊኖር ይችላል። ግን እንደ ጌታ ኢየሱስ ክርስቶስ ወዶን ዋጋ የከፈለልን ማንም የለም። ጌታ ኢየሱስ ብቻ ነው ትልቅ ዋጋ የከፈለልን። ስለዚህ ከሞት ሲነሳ ለእኛ የከፈለው ዋጋ ተቀባይነት አግኝቶ በእኛ ምትክ የተሰቀለው ከከፈለው የሞት ዋጋ መነሳቱ በእኛም ላይ የትንሣኤ ሕይወት እንዲኖር አድርጓል። ለዚህ ነው ቁጥር አንድን ሲጀምር ከክርስቶስ ጋር ምን ከሆናችሁ ከተነሳችሁ ብሎ የተናገረው እና ሁሉ ነገር ጌታ ኢየሱስ ያደረገው እኛን ያካተተ ነው። እሱ ከሞት እንደተነሳ አማኞችም ከዘላለም ሞት ነፃ የሆነ የትንሣኤ ሕይወት ከሱ ጋር ወስደናል። ከሱ ጋር ነው ያለ ነው። ጌታ ያደረገው ለእኛ ነው። ጌታ ያደረገው እኛን ያካተተ ነው። ጌታ ያደረገው ለእኛ የሆነ ነው። ጌታ ያደረገው በእኛ ምትክ ነው። ስለዚህ ሕይወቱም የእኛ ሕይወት እንዲሆን ተደርጎልናል። አሁን ተመልከቱ፣ የክርስቲያን ሕይወት ተሰውሯል የሚለውን ነገር ስመለከት ይሄ እውነት መሰወራችን በሱ ውስጥ መኖራችን እንዳለ ሆኖ በዚህ እውነት ላይ ተጨማሪ አስደናቂ ለእኛ አንድ ነገር ተናግሯል። ተመልከቱ፣ የእናንተም ሕይወት ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል። የእኛ አዲሱ ሰው መንፈሳዊ የሆነውን ነገር የሚያገኘው ከሰማይ ነው። ከመንፈስ ቅዱስ ኃይል የሚመነጨው ጸጋ፣ ብርታት የሕይወታችን እንቅስቃሴ መሰረት ነው። ከዚህ የተነሳ እኛ ከክርስቶስ ጋር በመሰወራችን፣ መሰወር ማለት መደበቅ ማለት ነው። አሁን እዚህ እንደዚህ አይነት ነገር ክብ ነገር ሰርቼ እናንተን እዚህ ውስጥ ባስቀምጣችሁ ከላያችሁ ላይ የሚታየው ማን ነው? ክቡ ነገር ነው። ልክ እንደዚህ ነው። እኛ አሁን በምድር ላይ ያለነው ልክ እንደዚህ ነው። ቢገባን ልክ እንደዚህ ነው። ከዚህ የተነሳ የህይወት መርሃችን ሰዎች ሲጨነቁ አንጨነቅም፣ ሲፈሩ አንፈራም። ነገርን ሁሉ እኛ የምናያይዘው ከማን ጋር ነው? ከእግዚአብሔር ጋር ነው። ሰዎች ቢገባቸውም ባይገባቸውም እኛ በክርስቶስ ውስጥ ተሰውረናል። የክርስቲያን ህይወት ከክርስቶስ ጋር የተደበቀ ነው። ነገሩን እንደገና ቁጥር ሶስትን አንብቡ። እናንተ ሞታችኋል ብሎ የእናንተ ህይወት ከክርስቶስ ጋር በማን ውስጥ? በእግዚአብሔር ውስጥ። አሁን እንዳውም ሐሳቡን የሚያሳየው ከክርስቶስ ጋር ክርስቶስና እናንተ እግዚአብሔር ውስጥ ነው ያላችሁት ነው የሚለው። ስለዚህ ብቻችንንም አይደለንም፣ ከክርስቶስ ጋር ነው ያለነው። ስለዚህ ክርስቶስ ድብቅ ነው፣ ሰዎች አያዩትም፣ እኛም አሁን አናየውም። ነገር ግን ከእኛ ጋራ ነው። የቅርብ የማናየው ረዳታችን ነው። እሱ መጽናኛችን ነው። ህይወታችን ከሱ ጋራ በእግዚአብሔር ውስጥ ተሰውሮ ነው ያለው። ስለዚህ ባስደናቂ ጥበቃ ውስጥ ነው ያለነው። እንዴት ነው የምንኖረው? በጥበቃ ነው የምንኖረው። ሰላም አለን፣ እረፍት አለን፣ እግዚአብሔር ይመስገን። እና አንድ ነገር ደግሜ ልንገራችሁ እንደ ትልቅ የምሳሌ፣ የክርስቲያን ሕይወት ለዓለምና ለሰይጣን ጥቃት በቀላሉ የተጋለጠ አይደለም። አሁን ሰዎች በተለያየ እምነት ክርስቲያን ነን የሚሉ ሰዎችም ሁል ጊዜ ሰይጣን ሲፈሩ፣ ሰይጣንን ሲፈሩ፣ ሲጨነቁ፣ ሰይጣን መንገዳቸውን እንደዘጋ፣ ሰይጣን ዙሪያቸውን እንዳጠረ አድርገው ነው የሚናገሩት። ግን የእግዚአብሔር ቃል ተቃራኒ ነው የሚናገረው። የእናንተ ሕይወት ከክርስቶስ ጋር በእግዚአብሔር ውስጥ ምን ሆኗል? ተሰውሯል። እናንተ እግዚአብሔር ውስጥ ነው ያላችሁት። እግዚአብሔርን ሰይጣን መጥቶ በቡጢ ሊመታው ይችላል? ከእግዚአብሔር እጅ ውስጥ እኛን ሊፈለቅቀን ይችላል? ሰይጣን አይችልም። ተመልከቱ፣ እውነተኛ አማኞች ለሰይጣን ጥቃት የተጋለጡ አይደሉም። ከክርስቶስ ጋራ በእግዚአብሔር ውስጥ ምንድን ናቸው? የተሰወሩ ናቸው። ለዚህ ነው እዚህ አንድ ጥቅስ ጠቅሻለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 28 እና 29 ላይ ጌታችን ኢየሱስ በሕይወት እያለ የተናገረውን ዮሐንስ በምድር ላይ እያለ በሕይወት እያለ የሚለው ትክክል አይደለም። አሁንም በሕይወት ስለሆነ ምንድን ነው የሚለው? ጌታ ኢየሱስ የእኔ በጎች ድምፄን ይሰማሉ፣ ቁጥር 27 እኔም አውቃቸዋለሁ እነሱም ይከተሉኛል አለና እኔም የዘላለምን ሕይወት እሰጣቸዋለሁ፣ እነሱም በፍጹም አይጠፉም፣ ከእጄም ማንም ሰው አይነጥቃቸውም። እነሱን ለእኔ የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴም እጅ ማንም ሰው ሊነጥቃቸው አይችልም። አያችሁ፣ እኔ የዘላለምን ሕይወት እሰጣቸዋለሁ ለበጎቼ፣ እነሱ በፍጹም አይጠፉም፣ ከእጄም ማንም ሰው አይነጥቃቸውም። እጄ ውስጥ ነው ያሉት። እንደገና ወረድ ብሎ ደግሞ እነሱን ለእኔ የሰጠኝ አባቴ ከሁሉም ይበልጣል፣ ከአባቴም እጅ ማንም ሰው ሊነጥቃቸው አይችልም። እነዚህ አማኞች በእኔ እጅ ውስጥ ነው ያሉት። ደግሞም በማን እጅ ውስጥ ነው ያሉት? በአባቴ እጅ ውስጥ ነው ያሉት። በእኔም በአባቴም እጅ ውስጥ ነው ያሉት። ከእኔም ከአባቴም እጅ ማንም ሰው ሊነጥቃቸው አይችልም። ነገሩን ስናስበው የሚሆነው እንደዚህ ነው። የእኛ እውነተኛ ሕይወት ያለው በሌላ ዓለም ውስጥ ነው። መንፈሳዊ ሕይወታችን በሰማያዊው ዓለም ውስጥ ነው። እዚህ የምንኖረው የአምባሳደርነት ኑሮ ነው። እዚህ እየኖርን ባለነው ኑሮ የአምባሳደርነት ጥበቃ ይደረግልናል። በማን ውስጥ ስላለን? በክርስቶስ ውስጥ ስላለን። ይሄ ካልገባን በሁሉም ነገር እንጨነቃለን። ይሄ ካልገባን አሁን ሰዎች ስለ ፈውስ የሚያስቡት ነገር አለ። አንድ ጊዜ እኔ በሬዲዮ አስተምራለሁ እዚህ። አንድ ጊዜ በሬዲዮ የተጠየቅኩት ጥያቄ ነበር። የተጠየቅኩት ጥያቄ አንዲት ክርስቲያን ከዚህ ከአሜሪካ እግሯን ለመፈወስ እግሯን ያማታል አዋሳ ሄዳ ነበር። አዋሳ ሄድኩኝ እና ተፈውሼ አልመጣሁም ፈዋሾች አሉ ተብሎ ከዚህ ትራንስፖርት ተከፍሎ አዋሳ ድረስ ተሄዶ አዋሳ ሆቴል ተይዞ ነው እና ከዛ አልተፈወስኩም። አዲስ አበባ መጣች። አዲስ አበባ የሆነ ሐዋርያ የሚባል ሰው ቸርች ተወሰድኩ አለች እና እህቴ የሐዋርያው አድናቂ ናት በጣም በጣም እና እዛ ገባሁኝ። በቃ ሐዋርያው እየተናገረ ብር ሰዎች ይጥላሉ አለች። ብሩ ይገርማል እንደ ተራራ ተቆለለ አለች። እና እኔ አሁን መጥቶ ይፈውሰኛል ብዬ ሳስብ አልተፈወስኩም፣ ይኸው አሁንም ያመኛል አለች። እና እኔ የነገርኳት አንድ ነገር ነው። ችግሩ ሐዋርያው ጋር አይደለም፣ አዋሳም ያለው ሰውዬ ጋር አይደለም። ኦፍኮርስ ችግር አለ፣ ግን ዋናው መሰረታዊ ችግር ያለው ማጋ ነው፣ አንቺ ጋር ነው። አንቺ በክርስቶስ ብታምኚ ኖሮ እቤትሽ ጓዳሽ ይፈውስሽ ነበር። ክርስቶስ የእኛ ክርስቶስ ከሱ ጋራ ከሞት ያነሳን ከእኛ ጋራ ያለ ከእኔ ጋራ አለ ክርስቶስ ብለን ካመንን ሰዎች ጋር አለ ብለን መሄድ የለብን። ሰዎች ሊያስተምሩን የሚገባቸው ክርስቶስ ከእናንተ ጋር አለ፣ ከክርስቶስ ጋር ተጣበቁ፣ ከክርስቶስ ጋር ሁኑ፣ ክርስቶስ ቅርብ ነው ብለው ነው እንጂ ሊያስተምሩን የሚገባው እኔ ጋር ካልመጣችሁ ልትድኑ አትችሉም ብለው የሚሉ ከሆነ የሐሰት አስተማሪዎች ናቸው። ልክ አይደለም። እና የክርስቲያን ሕይወት በክርስቶስ ውስጥ የተሰወረ ነው። ሁሉ ነገር እዛ ውስጥ ነው ያለው። ጌታችን ኢየሱስ ክርስቶስ ለእኔ ቅርብ እንደሆነ ለእናንተ ቅርብ ነው። እኔን እንደሚሰማ እናንተን ይሰማል። እኔን የሚያናግር ከሆነ እናንተንም ያናግራል። እኔን የሚመራ ከሆነ እናንተንም ይመራል። እናንተ ክርስቲያኖች ስለሆናችሁ ጳውሎስ የተናገረው ለዚህ ነው። እናንተ ሞታችኋል፣ የእናንተ ህይወት የእናንተ የክርስቲያኖች ከክርስቶስ ጋር በእግዚአብሔር ውስጥ ተሰውሯል። እናንተ ከክርስቶስ ጋር ነው ያላችሁት ነው የሚለው። የሚገርም ነው። ይህንን በህይወታችሁ ብትይዙ በጣም ትጠቀማላችሁ። አሁን የሚቀጥለው ወደ መጨረሻ የሚወስደኝ መልእክቴ ቁጥር አራት ነው። ከክርስቶስ ጋር ተሰውራችኋል እና የቁጥር አራትን ስታነቡት ደግሞ የሚገርም ነው የሚለው ህይወታችን የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ምን ትሆናላችሁ? ትገለጣላችሁ። አሁን የሰጠሁት ርዕስ ለዚህኛው የክርስቲያን ህይወት ይገለጣል የሚል ነው። እናንተ ከክርስቶስ ጋር በእግዚአብሔር ውስጥ ተሰውራችኋል። የክርስቲያን ህይወት ተሰውሯል። ዓለማውያን የእኛ አለመጨነቅ ይደንቃቸዋል፣ ግን እኛ ከክርስቶስ ጋር ስለሆን ነው እና ግን የክርስቲያን ህይወት ይገለጣሉ አንድ ቀን። አዎ ተመልከቱ፣ ሲጀምር ቁጥር አራትን ምንድን ያለው ህይወታችን የሆነው ክርስቶስ። አሁን ጳውሎስ እናንተ የሚለውን ትቶ የእናንተም የኔም ህይወት ማን ነው? ክርስቶስ ነው ህይወታችን። እኛ አማኞች ስለሆንን ህይወታችን ማን ነው? ክርስቶስ ነው ህይወታችን። ክርስቶስ ነው ህይወታችን የሆነው ክርስቶስ። ህይወታችን የሆነው ክርስቶስ ትክክል ነው። እንደ አማኞች የእኛ ህይወት የተቆራኘው ከማ ጋር ነው? ከክርስቶስ ጋር ነው። ይሄ ካልገባን ችግር ውስጥ ነው ያለ ነው። የምንኖረው በሱ ነው። የምንንቀሳቀሰው በሱ ነው። ህልውናችን ያለው በሱ ነው። ህይወታችን ማን ነው? ክርስቶስ ነው። ምንም እኛ ምንም ነገር የለንም። ከሱ ጋር ተሰውረናል። ህይወታችን ይሄ ህይወታችን የሆነው ክርስቶስ አንድ ቀን ይገለጣል። አሁን ጳውሎስ እያለ ያለው ክርስቶስ ህይወታችሁ የሆነው ክርስቶስ በከሱ ጋራ አብ ውስጥ የተሰወራችሁበት ህይወታችሁ ያዳናችሁ ህይወት የሰጣችሁ ዘላለማዊ ያደረጋችሁ ክርስቶስ መንግስተ ሰማይ የሚያስገባችሁ ክርስቶስ አንድ ቀን ለሰዎች ድብቅ ነው፣ እናንተም አታዩትም፣ ግን ከእናንተ ጋር ነው። ግን አንድ ቀን ምን ይሆናል? ይገለጣል። ተመልከቱ፣ ህይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ህይወታችሁ ክርስቶስ ይገለጣል። እኔ እዚህ ጋር አንድ ነገር ብያለሁ። ግራም ነፈሰ ቀኝ፣ ዓለምን የሚያስፈራሩ ብዙ ነገሮች ቢኖሩም ጌታችን ኢየሱስ ክርስቶስ አንድ ቀን ይገለጣል። በቅርብ የጠሉት፣ የናቁት፣ ያንቋሸሹት፣ ያዋረዱት ሁሉ ያዩታል። ጌታችንን ኢየሱስ ክርስቶስን በክብር ይገለጣል። አሁን ጳውሎስ የሚናገረውን ተመልከቱ። ክርስቶስ በሚገለጥበት ጊዜ ማለት የሚገለጥበት ጊዜ አለ። ክርስቶስ ይገለጣል። እናንተን የሰወረው ህይወታችሁ የሆነው ክርስቶስ እንደዚሁ አይቀርም፣ ይገለጣል። በዚያን ጊዜ ክርስቶስ በሚገለጥበት ጊዜ እናንተም ከእሱ ጋር በክብር ትገለጣላችሁ ብሎ ነው የሚናገር። በዚያን ጊዜ እናንተ ደግሞ ከእሱ ጋር በክብር ትገለጣላችሁ። ጌታ ኢየሱስ ክርስቶስ ይመጣል። አሁን በዓለማችን ላይ የሆነ ያለው ነገር በሙሉ የሚያሳየው ጦርነቱ፣ ግጭቱ፣ ይሄ የኢኮኖሚው መመሰቃቀል እኛ ብዙ አንጨነቅም። ምክንያቱም ጌታችን ኢየሱስ ክርስቶስ የመገለጫው ጊዜ በጣም እየቀረበ ስለሆነ ነገሮች በሙሉ የትንቢት መፈጸሚያዎች ናቸው። ጦር እና የጦር ወሬ ትሰማላችሁ። ህዝብ በህዝብ ላይ ምን ይሆናል? ይነሳል። አንዳንድ ህዝቦችን ስም መጥቀስ እንችላለን። ህዝብ በህዝብ ላይ ይነሳል። ምናልባት በአገር ብቀይረው ጥሩ ነው። ኬንያ በኢትዮጵያ ላይ ወይም ደግሞ ሶማሊያ በኢትዮጵያ ላይ፣ ኢትዮጵያ በሶማሊያ ላይ፣ እንደዛ ማለት ትችላላችሁ። መንግስት በመንግስት ላይ ይነሳል። ፍቅር ይቀዘቅዛል። ፍቅር ሰዎች ራሳቸውን የሚወዱ እየሆኑ ይቀጥላሉ። በጣም አስጨናቂ። ልጆች ቤተሰቦቻቸውን አሳልፎ ይሰጣሉ፣ ቤተሰብ ልጆቻቸውን አሳልፎ ይሰጣሉ። እንደዚህ አይነት ነገር እየሰማን በጣም አስጨናቂ አስጨናቂ የኃጢአት ልምዶችና ውጤቶች እየሰማን የሰው አይምሮ ምን አይነት ነው ብላችሁ እስከምትጨነቁ ድረስ የሰው ስግብግብነት በጣም አስፈሪ የሆነበት ዘመን ነው። ይሄ በሙሉ እያሳየ ያለው ጌታችን ኢየሱስ ክርስቶስ በቅርብ እንደሚገለጥ ነው። ግን ተመልከቱ፣ ሕይወታችን የሆነው ክርስቶስ ሕይወታችን የሁላችንም የሆነው ክርስቶስ በሚገለጥበት ጊዜ እናንተ አሁን በሱ ተሰውራችኋል። ግን እሱ ሲገለጥ እናንተም ምን ትሆናላችሁ? ትገለጣላችሁ። ያን ጊዜ እሱ ሲገለጥ እናንተም ስትገለጡ እነሱ የሚጠሏችሁ፣ ያሰቃዩችሁ፣ ያሳደዷችሁ በክብር አይደለም የሚገለጡት፣ በውርደት ነው የሚገለጡት። ትልቅ ዲቪዥን ነው የምታዩት በዓለም ላይ። ኃጢአተኞች በሙሉ ለስቃይ ጥርስ ማፋጨት፣ ለቅሶ፣ እሳት ውስጥ ነው የሚወረወሩት። እኛ የከበረ መንግስት ውስጥ ነው የምንገባው። በክብር ነው የምንገለጠው፣ በውርደት አይደለም፣ እጅግ በጣም አስገራሚ በሆነ ክብር። መጽሐፍ ቅዱስ ይህንን ሲናገር በጣም አስደናቂ ክብር ውስጥ ነው የምንገባው። እኛ ራሳችን ክብር ውስጥ ነው የምንገባው። እኛ ራሳችን የከበርን ነው የምንሆነው። አሁን የምንታየው ምስኪን ተራ ሰዎች ከክርስቶስ ጋር ከብረን ነው የምንገለጠው። ያ ነው የኔና የናንተ ተስፋ። እና ሶስቱን ነገሮች ተመልከቱ። እኔ እዚህ ጋር ሶስቱን ነገሮች እንድንመለከት ያስቀመጥኳቸው ነገሮች አሉ። ክርስቶስ በተለይ ቁጥር 4 ቁጥር 3 እንደዛ እያልኩ እጠቅሳችኋለሁ። ክርስቶስ የአማኙ ሕይወት ነው። የኔና የናንተ ሕይወት ክርስቶስ ነው። ሕይወታችን የሆነው ክርስቶስ። ስለዚህ በክርስቶስ ውስጥ ያለን፣ በክርስቶስ የዳንን፣ ከክርስቶስ ጋር የተቆራኘን፣ ከክርስቶስ ጋር የሚለየን ማንም የማይኖርብን በጣም አስደናቂ ቁርኝት ውስጥ የገባን ሰዎች ነን። ሁለተኛ ክርስቶስ ተሰውሯል። አሁን በዓለም ላይ አይታይም። እኛም ከእሱ ጋር ምን የሆንን? የተሰወርንን። በእግዚአብሔር ከክርስቶስ ጋር የተሰወርንን፣ ከእሱ ጋር ነው የተቆራኘ ነው። ሶስተኛ ክርስቶስ አንድ ቀን ምን ይሆናል? ይገለጣል። እኛም ከእሱ ጋር በክብር ምን እናደርጋለን? እንገለጣለን። እግዚአብሔር ይመስገን። ይህንን ክርስቶስ እና የመገለጡን ክብር ሳስብ እዚህ ዮሐንስ ወንጌል ምዕራፍ 17 ላይ ዮሐንስ ወንጌል ምዕራፍ 17 የጌታችን የኢየሱስ ክርስቶስ ጸሎት ነው። የሊቀ ካህንነት ጸሎቱ ተብሎ ነው የሚታወቀው። ከቁጥር 21 እስከ 24 ያለውን እዚህ ስላይዱ ላይ ላንብብላችሁ። እንዲህ ብሏል ጌታ ኢየሱስ እየጸለየ፣ እነሱ ሁሉም አንድ እንዲሆኑ አባት ሆይ እኔ አንተ በእኔ እንዳለህ እኔም በአንተ እነሱ ደግሞ በእኛ አንድ እንዲሆኑ ዓለምም አንተ እንደላከኝ እንዲያምን ነው ብሎ እኛም አንድ እንደሆንን አብና ወልድ እነሱም አንድ እንዲሆኑ አንተም የሰጠኸኝን ክብር እኔ ሰጥቻቸዋለሁ። ታያላችሁ፣ ለአማኞች ነው ጌታ ኢየሱስ የጸለየው። የእኔን ክብር አንተ የሰጠኸኝን እኔ ለእነሱ ሰጥቻቸዋለሁ። ሰዎች ሊንቋችሁ ይችላሉ፣ ሊያንቋሽሿችሁ፣ ሊያገሏችሁ ይችላሉ። ግን ይሄ ነገር እውነት ነው። የጌታ ኢየሱስ ክብር ለእኔና ለእናንተ ተሰጥቶናል። ቀጥሎ እኔ በእነሱ አንተም በእኔ እነሱም በአንድ ፍጹማን እንዲሆኑ ያም አንተ እኔን እንደላከኝ እኔንም እንደወደድከኝ እነሱንም እንደወደድካቸው ዓለም እንዲያውቅ ነው ብሎ አባት ሆይ አንተ የሰጠኸኝ እነሱ ደግሞ አንተ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት ከእኔ ጋር እንዲሆኑ እፈቅዳለሁ። ዓለም ከመፈጠሩ በፊት እኔን ወደኸኛልና። አቤቱ ጻድቅ አባት ሆይ ዓለም አንተን አላወቀህም፣ እኔ ግን አውቀሃለሁ፣ እነዚህም ደግሞ አንተ እንደላከኝ አውቀዋል። አያችሁ፣ እኔና እናንተ ያወቅነው እውቀት ወደ አስደናቂ ደረጃ ውስጥ አስገብቶናል። ጌታ ኢየሱስ የተሰጠውን በጣም የሚገርም ክብር እንድናይ ደግሞም ያንን ራሱ ክብሩን ለእኛ እንዲሰጠን ያደረገ አስደናቂ ግንኙነት ነው። ክርስትና የከበረ 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 እምነት ነው። እኔና እናንተን ከተዋረደ ደረጃ ወደ ከበረ ደረጃ እንድንመጣ ያደረገ ነው እና ክርስትናችሁን ውደዱት። በእግዚአብሔር ቃል ላይ የተመሰረተውን ክርስትና እና ደግሞ ከክርስቶስ ጋር እንደተሰወራችሁ እወቁ። ማንም በምድር ላይ ያለ እግዚአብሔር ፈቃድ ምንም ሊያደርጋችሁ በፍጹም አይችልም። ምክንያቱም ሕይወታችን ከማን ጋር ተሰውሯል? ከክርስቶስ ጋር ተሰውሯል፣ በእግዚአብሔር ውስጥ እና ይህንን እያሰብን ዝም ብሎ ለጥቃት ለማንኛውም ነገር የተጋለጥን አድርገን ራሳችንን እንዳናስብ እግዚአብሔር ከኛ ጋር እንደሆነ እንድናውቅ እግዚአብሔር በእነዚህ ቃሎች ይርዳን። ክብር ለእግዚአብሔር ይሁን። አሁን ቁጥር 7ን ዘምረን እንጨርሳለን።